የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ አርብ ጥር 1/2012 ዓመተ ምህረት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። ለምሽቱ ካዘጋጀንላችሁ ጥንቅሮች መካከል
ከነበት ያቄ ደምንሳይ ሆነ ጥያቄ ነው። በማከታተልም በተከታታይ ደብዳቤዎችን በመጻፍ የሚከታተሉ ኮሚቴዎችን ምክር ቤቱ እንደገና አዋቅሮ በመላክ ጀምር ተከታታይ ጥያቄዎችን አቅርቧል።
ካምባታ ብሔር የበክል መደራጀት ጥያቄ አቅርቦ በዞኑ ህዝብ ከፍተኛ በሁሉ ማህበረሰብ ጥያቄው በተከታታይ ሲቀርብ ነበር።
በደቡብ ክልል የሚገኙ ከአንድ አመት በፊት በክልል ለመደራጀት ለክልሉ ምክር ቤት ጥያቄ ያቀረቡ ዞኖች ምላሽ አልተሰጠንም በማለት ጉዳያቸው በፌደራል ደረጃ እንዲታይ ለፌደሬሽን ምክር ቤት አቤቱታ አቅርበዋል። ዝርዝሩን እንመለስበታለን። በሌላ በኩል ኢትዮጵያ ውስጥ አያሌ የታሪክ መዛግብት እየጠፉ መሆኑም ተነግሯል።
የኢትዮጵያ ወሰኖች፣ ድርድሮች፣ ጭቅጭቆች አንዳንዴ ፍርድ ቤት የሚካሄድባቸውን የምንከራከረው ጣሊያን ሀገር፣ ፈረንሳይ ሀገር ሄደን ነው።
የሰማችኋቸው የታሪክ ተመራማሪውን ፕሮፌሰር ሽፈራው በቀለን ነው። በምሽቱ ይዘናቸዋል። እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩና እኚህና ሌሎች ለምሽቱ ያሰናደራቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ጽዮን ግርማ እንደሚከተለው ታሰማናለች።
ከትላንት ጀምሮ በመዳ ወላቡ፣ አርሲ፣ ሀረማያና ቡሌ ሆራ ዩኒቨርሲቲዎች የተቀሰቀሰው ተቃውሞ በምዕራብ ኦሮሚያ ወለጋ ዞኖች የስልክና የኢንተርኔት ግንኙነት መቋረጡን ተከትሎ በዓልን ጨምሮ ለሳምንት ከወላጆቻቸው ጋር አለመገናኘታቸውና በአካባቢው ያለውን ሁኔታ መረጃ ማግኘት ባለመቻላቸው አሳስቦናል በማለት ሰልፍ መውጣታቸውን ለቪኦኤ ነዋሪዎች ተናግረዋል። ዛሬ ጠዋት በቡሌ ሆራ ዩኒቨርሲቲ የተደረገው ተቃውሞን ተከትሎ አንድ ተማሪ ሞቶ ሌሎች መቁሰላቸውን የግቢው ተማሪዎች ገልጸዋል። በቡሌ ሆራ ዩኒቨርሲቲ የተከሰተውን ግጭት ተከትሎ ሕይወት ማለፉንም የቡሌ ሆራ ሆስፒታል አረጋግጧል። የማን ሕይወት ስንት ሆስፒታል ጠቅላላ ነርስ የሆኑት ኤባ ዮሐንስ ቆስለውና ህይወታቸው አልፎ ወደ ሆስፒታል የመጡ መኖራቸውን አረጋግጠው ከአቅማቸው በላይ ለሆነ ሕክምና ቆስኖች ወደ ሐዋሳ ዩኒቨርሲቲ መላካቸውንም ገልጸዋል። መሰል የተቃውሞዎች በመዳወላቡ አርሲና ሀረማያ ዩኒቨርሲቲዎችን መካሄዳቸውን አስመልክቶ ተማሪዎች ጥቁር ለብሰው ያሳዩት ሀዘን ላይ የተደረገ ክልከላን ተከትሎ ተቃውሞ መደረጉን ተማሪዎቹ ገልጸዋል። ተማሪዎቹ በምዕራብ ኦሮሚያ የኢንተርኔት መቋረጥን አስመልክተውም ስላካሄዱት በኦሮሚያ ክልል የብልጽግና ፓርቲ ቃል አቀባይ አቶ ታዬ ደንዳ በአካባቢው በታጠቁ ኃይሎች ላይ ዘመቻ እየተካሄደ መሆኑን አረጋግጠው ነገር ግን ከዚህ ቀደም ከነበረው የተለየ አይደለም ብለዋል። የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ታባን ደንጋይ ሰብአዊ መብት ረገጣዎች ፈጽመዋል ያሏቸውን ወንጀላዎች አስተባበሉ። ዩናይትድ ስቴትስ ማዕቀቦች መጣሏንም ነቅፈዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር ማዕቀቦችን የሚመለከተው ክፍል ከትላንት በስቲያ ረቡዕ በታባን ደንጋይ ማዕቀቦች ጥላለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ካለ ምክር ቤቱ ይሁንታ ኢራን ላይ ከእንግዲህ ጥቃቶች ማካሄድ እንዳይችሉ የሚገድብ ውሳኔ በተወካዮች ምክር ቤት አልፏል። በአብላጫዎቹ ዴሞክራቶች የሚመራው የተወካዮች ምክር ቤቱ ውሳኔ ፓርቲው መስመር ያለፈው በ2-2-4 ወይም በ203 የሪፐብሊካን ፓርቲው አባላት ከዴሞክራቶቹ ወገን ሆነው ድምጽ ሰጥተዋል። መወሰኛው ምክር ቤት ደግሞ በተመሳሳይ ውሳኔ ላይ በሚቀጥለው ሳምንት ድምጽ ይሰጣል። በመጨረሻም በዚህ ሳምንት ኬንያ ማናዳቤ ውስጥ 3 አሜሪካውያን በአልሸባብ ጥቃት የተገደሉበት ጉዳይ ጄኔራሎችን ወደ ስፍራው ልከዋል። የአፍሪኮም ዋና አዛዥ ጄኔራል ስቴፈን ታውንሴን በቦታው ያለውን ሁኔታ ተገምግሞ ወታደሮቹ ተልኳቸውን ለማሳካት የሚያስፈልጋቸው ሁሉ ይኖራቸው እንደሆነ ማረጋገጥ እፈልጋለሁ ብለዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር ከኤደን ገረመው ጋር ልተዋችሁ።
አመሰግናለሁ ጽዮን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። በደቡብ ክልል የሚገኙ ከአንድ አመት በፊት በክልል ለመደራጀት ለክልሉ ምክር ቤት ጥያቄ ያቀረቡ ዞኖች ምላሽ አልተሰጠንም በማለት ጉዳያቸው በፌደራል ደረጃ እንዲታይ ለሀገሪቱ የፌዴሬሽን ምክር ቤት አቤቱታ አቅርበዋል። ዮናታን ዘብዲዮስ ዘገባለው።
በደቡብ ክልል ውሳኔ ህዝብ ተካሂዶ በክልል ለመደራጀት የሚያስችለውን ድምጽ ያገኘውን ስዳማን ጨምሮ 11 የሚደርሱ ዞኖች በክልል ለመደራጀት ለክልል ምክር ቤት ጥያቄ አቅርበዋል። ከነዚህ ዞኖች ውስጥ አንዳንዶቹ ጥያቄያችንን መመለስ በሚገባው ጊዜ አልተመለሰን በሚል ጉዳያቸው በፌደራል ደረጃ እንዲታይላቸው ጥያቄያቸውን ለፌደሬሽን ምክር ቤት በመውሰድ ላይ ናቸው። ለክልሉ ምክር ቤት ያቀረብነው በክልል ለመደራጀት ህገ መንግስታዊ ጥያቄ ምላሽ አልተሰጠውም በማለት ጉዳያቸው በፌደራል ደረጃ እንዲታይላቸው ለሀገሪቱ የፌደሬሽን ምክር ቤት አቤቱታቸውን ካቀረቡ ዞኖች ውስጥ ወላይታ ቀዳሚ ሲሆን፣ ሀዲያ፣ ከምባታ ጠምባሮና ዳውሮ ዞኖች ተከትሏል። የሀዲያ ዞን ምክር ቤት ዋና አፈ ጉባኤ አቶ ኤርማኮ ብንጫሞ እንዳሉት የዞኑ ምክር ቤት ለክልሉ ምክር ቤት ያቀረበው ህገ መንግስት የፈቀደው የመፍት ጥያቄ መልስ ባለማግኘቱ ነው ብለዋል።
የቀረበው ጥያቄ ህገ መንግስታዊ የሆነ ጥያቄ ነው። በማከታተልም በተከታታይ ደብዳቤዎችን በመጻፍ የሚከታተሉ ኮሚቴዎችን ምክር ቤቱ እንደገና አዋቅሮ በመላክ ጭምር ተከታታይ ጥያቄዎችን አቅርቧል። ወይረስ ግን ምላሽ ስቲል ሊያገኝ ባለመቻሉ ምክንያት ነው አሁን ደግሞ አቤቱታ ያው መቅረብ ለቀጣይ ምክር ቤት መቅረብ እንዳለበት በህጉም ላይ የተቀመጠ ነገር ስላለ ለፌዴሬሽን ምክር ቤት ጥያቄያችንን አቅርበናል። ስለዚህ ይሄ ጥያቄ ያው ምላሽ ያገኛል ብለን እንጠብቃለን። ለሬፈረንደም ወይም ለህዝበ ውሳኔ ጊዜ አሬንጅ እንዲደረግና ያንን አግባብ ተከትሎ መሄድ እንዲችል ህጋዊ የአሰራር ስርዓትን ወይም ፕሮሲጀር የጠበቀ ጥያቄ እያቀረብን ነው ያለ ነው።
የከምባታ ጠምባሮ ዞን ህዝብ በክልል ለመደራጀት የተጠየቀው ፍትሐዊ የሀብት ክፍል በክልሉ ባለመኖሩ የልማት ጥያቄ ባለመመለሱ ነው። ነባራዊ የህዝብ ሁኔታ ምላሽ ማግኘት ባለመቻሉ ራስን በራስ የማስተዳደር ስልጣን እንዲሰጠው ነው የሚሉት የዞኑ ምክር ቤት ዋና አፈ ጉባኤ አቶ አበበ ቦኮ ምክር ቤቱ አቤቱታን ወደ ፌዴሬሽን ምክር ቤት የወሰደው ቀደም ሲል ጥያቄው የቀረበለት የደቡብ ክልል ምክር ቤት ለጉዳዩ ምላሽ ሳይሰጥ ከአንድ አመት በላይ ጊዜ በማስቆጠሩ እንደሆነ ተናግሯል።
አምና ታህሳስ ወር የከምባታ ብሔር በክልል መደራጀት ጥያቄ አቅርቦ በዞኑ ህዝብ ከፍተኛ በሁሉም ማህበረሰብ ጥያቄው በተከታታይ ሲቀርብ ነበር። እሱ ብቻ አይደለም፣ ሰፊ ሰላማዊ ሰልፎችም እና የጥያቄው ምላሽ እንዲያገኝ ሲቀርብ የነበረበት ሁኔታ አለ። ይህ መሰረት ተደርጎ ከምባታ ጠምባሮ ዞን ምክር ቤት አጀንዳው ቀርቦ በሙሉ ድምፅ በክልል የመደራጃ ጥያቄ በህገ መንግስቱ መሰረት እንዲፈቀድ ወስኖ ለሚመለከተው ክፍል አስተላልፏል። ከአመት በላይ በመቆያቱ ጥያቄዎቹ አሁንም ቅሬታ እየቀረበ ያለበት ሁኔታ አለ። ይሄ ጥያቄ ምላሽ እንዲያገኝ የዞኑ ምክር ቤትም ሲከታተል ነበር። በክልል በኩል ምላሽ ባለማግኘቱ ወደዛ ይግባኝ የቀረበበት ሁኔታ ነው ያለ።
የዳውሮ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ፀሐይ ገድሉ የዞኑ ምክር ቤት በተሰጣቸው የፖለቲካ ውክልና መሰረት ህዝቡ በክልል ለመደራጀት ያነሳውን ጥያቄ የማስፈጸም ኃላፊነት ስላለባቸው አቤቱታውን ለፌዴሬሽን ምክር ቤት አቅርቧል ብሏል። የፌዴሬሽን ምክር ቤትም የተፋጠነ ውሳኔ ይሰጣል የሚል እምነት እንዳላቸውም ገልጠዋል።
የዞኑ ምክር ቤት ከህዳር 27 እስከ ህዳር 29 2011 ባካሄደው መደበኛ ጉባኤ ላይ ይህንን ጥያቄ በሰፊው ተወያይቶ ምክር ቤቱ በሙሉ ድምፅ የክልል ይገባናል ጥያቄ ከወሰነ በኋላ ይህን ውሳኔ አሰራሩን ተከትለን በእኛ ምክር ቤት ያው ምክር ቤታችን መረጃ ክፍል በተገቢው ተደራጅቶና ውጪ ሆኖ ወደ ክልል ምክር ቤትና ለክልል ምክር ቤት በዋናነት ለክልሉ ርዕሰ መስተዳድር እንዲሁም ለክልሉ ብሔረሰቦች ምክር ቤት በአድራሻ ደርሳቸው አድርሰናል። እዛም በመጠየቅና በመከታተል ለአንድ አመት ያህል ህዝቡ ጠይቋል፣ ጠብቋል። ግን ለአንድ አመት ያህል ሲጠበቅ የክልሉ ምክር ቤት ምላሽ ስላልሰጠ ወደ ላይኛው አካል ይግባኝ መሄድ አለብን በሚል ፌዴሬሽን ምክር ቤት ድረስ የሄደበት አግባብና ለፌዴሬሽን ምክር ቤት የይግባኝ ጥያቄውን አቅርቦ የመጣበት ሁኔታ ነው። እስካሁን ያለው ጥያቄው የህዝብ ጥያቄ ነው። ጥያቄው ህገ መንግስታዊ ነው። በዚህ ልክ የጠየቀ ሌላም አካል ምላሽ እያገኘ ነው። ስለዚህ እኛ ምላሽ እናጣለን የሚል ግምት የለውም ህዝቡ።
በደቡብ ክልል የተለያዩ የዞን መስተዳደሮች በክልል ለመደራጀት ጥያቄ አቅርበው የክልሉ ምክር ቤት ይሁንታ በመጠባበቅ ላይ ሲሆኑ፣ አንዳንዶቹ ደግሞ የክልሉ ምክር ቤት ምላሽ አልሰጠንም በሚል ጉዳያቸውን ወደ ሀገሪቱ የፌዴሬሽን ምክር ቤት በመውሰድ ላይ ናቸው። ለዚህም የተሰጠውን የህዝብ ኃላፊነት አልተወጣም፣ ዝምታን መርጧል፣ እንዲሁም የህዝብን ድምፅና መብት እያፈነ ነው በማለት በክልሉ ምክር ቤት ላይ ክስ እየቀረበ ይገኛል። የደቡብ ክልል ምክር ቤት በጉዳዩ ላይ ምላሽ ሆነ ማስተባበያ ከመስጠት ተቆጥቧል ማለት ለሚቀርበው ተወቀሳት ጠየቁት። የምክር ቤቱ ዋና አፈ ጉባኤ ወይዘሮ ሄለን ደበበም ይህንን በተመለከተ ለብዙሃን መገናኛ የሚሰጡት መግለጫ አለመኖሩን ለቪኦኤ ተናግሯል። ምክር ቤቱ በጉዳዩ ላይ ምን እየሰራ እንደሆነ ባስረዱም ዝም አላለም ብሏል አፈ ጉባኤዋ።
ከሱ ጋር በተያያዘ ይቅርታ ለግደው ምንም መረጃ ልሰጣ አልችልም።
አሁን ለፌዴሬሽን ምክር ቤት አቤቱታ እያቀረቡ ነው።
ገብቶኛል፣ ምንም የሚሰጠ መረጃ ስለሌለኝ።
በየዞኑም የተነሱ በክልል መደራጀት ጥያቄዎችን በጥናት ይፈታለው ሲል የነበረው ከወራት በፊት ራሱን አክስሞም የብልጽግና ፓርቲ የተቀላቀለው የደቡብ ክልል ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ክልሉን ባለበት ማስቀጠል በሁለትና በሶስት ክልሎች ማደራጀትና በአገሪቱ ወቅታዊ ሁኔታ ምክንያት ጥያቄዎችን ማቆየት በሚሉ የጥናቱ ውጤቶች ዙሪያ ከህዝብ ጋር ሲወያይ መቆየቱ አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። በመቀጠል ደግሞ ታሪክ እስር ቤት ሳይሆን ትምህርት ቤት እንዲሆን የኢትዮጵያ እውቅ የታሪክ ተመራማሪ የሆኑት ፕሮፌሰር ባህሩ ዘውዴ አሳስበዋል። ኢትዮጵያ ውስጥ የሚገኙ አያሌ የታሪክ መዛግብትም እየጠፉ መሆናቸው ተገልጿል። የኢትዮጵያ የሳይንስ አካዳሚ በየወሩ በሚያደርገው የውይይት መድረክ ላይ ነው ይህ ሀሳብ የተነገረው። መለስካቸው አማሃ ዝርዝሩን ይዞታል።
የኢትዮጵያ ሳይንስ አካዳሚ በየወሩ በሚያዘጋጀው ምርምርን መሰረት ያደረገ ውይይት መድረክ ትናንት ማታ ጥናታቸውን ያቀረቡት እውቁ የታሪክ ተመራማሪ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ አጻጻፍ እድገቱና ተግዳሮቱ በሚል ርዕስ ሰፊ ትንተና ሰጥተዋል። በዚህ ትንተናቸው ኢትዮጵያ ከብዙ የአፍሪካ አገሮች በተለየ አጋጣሚና ሁኔታ አያሌ የጽሑፍ ማስረጃዎች ያሏት በመሆኗ ለዘመናዊና ሙያዊ የታሪክ አጻጻፍ የተመቸች እንደሆነች አስረድተዋል። የሀገሪቱ ታሪክ አጻጻፍም ከጥንታዊው ስልቱና ዘዴው እንዴት ባለ መንገድ ወደ ዘመናዊው የታሪክ አጻጻፍ እንደተሻገረም በሰፊው ዘርዝረዋል። በዚህ ሂደትም ያጋጠሙ ችግሮችን አትተዋል። በተለይ ግን ዛሬ የታሪክ አጻጻፍም ሆነ የትምህርት አሰጣጥ የገጠመውን ችግር አስረድተዋል። ፕሮፌሰር ባህሩ ዘውዴ ታሪክን እንደ አንድ የእውቀት ዘርፍ ምንነቱንና ለአንድ ማኅበረሰብ ወይንም አገር የሚሰጠውን ፋይዳ ምን እንደሆነ በማመልከት ነበር ሰፊ ትንትናቸውን የዘጉት። ስለ ድምፃቸው ቅጂ ጥራት አስቀድመን ይቅርታ እንጠይቃለን። ባጭሩ ግን ሐቅንና እርቅን ገንዘብ አድርጎ ወደፊት መሄድ ይሻላል ነው የሚሉት።
ሐቅና እርቅ ያልኩት ነገር ምንድን ነው? ተወሰኑ ነገሮች በደሎች ተፈጽመዋል በታሪክ ምን ይሄ ደግሞ መታደይቷል። ግን ያንን አላዘን ያንሁን ለንቁስቁሱ ለሀገር የሚሰጠው ፋይዳ የለም። ከዛ ወጥተን የተሻለ ስርዓት መገንባት ያለ ትምህርት ያል እና ታሪክ ትምህርት ቤት ነው እንጂ መሰረት መሆን የለበትም።
ለዘመናዊ ታሪክ አጻጻፍና ምርምር አንዱ ግብዓት የጽሑፍ ሰነዶች ወይም መዛግብት መሆናቸውና ኢትዮጵያ በዚህ ረገድ ሀብታም ከሚባሉት አገሮች አንዷ መሆኗ ቢገለጽም ይህ እውነታ ሁለተኛ ገጽታ እንዳለው የገለጹት ውይይቱን የመሩት ሌላኛው የታሪክ ተመራማሪ ፕሮፌሰር ሽፈራው በቀለ ናቸው። ፕሮፌሰር ሽፈራው ኢትዮጵያ የጽሑፍ ቅርስ ያላት መሆኗ እውነት ቢሆንም እንደ ኢትዮጵያ ደግሞ ጽሑፍ የሚጠፋበት አገር የለም ብለዋል። በየትውልዱ ይህ የአገሪቱ የጽሑፍ ቅርስ በተለያዩ ምክንያቶች ሲጠፋ እንደቆየ ማስረጃ ቆጥረዋል።
የኢትዮጵያ ወሰኖች፣ ድርድሮች፣ ጭቅጭቆች፣ አንዳንዴ ፍርድ ቤት የሚካሄድባቸውን የምንከራከረው ጣሊያን ሀገር፣ ፈረንሳይ ሀገር ሄደን ነው። እነሱ አርካይቭስ ውስጥ ያሉትን አውጥተን ነው እንጂ እኛ ሀገር የሉ። አጼ ምኒልክ ከጣሊያን ጋር የኦጋዴንን መስመር በሚመለከት የተዋሉት ሁሉ እኛ ጋር የለም። ጣሊያኖችም ሆነ ብለው አጠፉት፣ ጠፋ በቃ። የኢትዮ ሱዳንም እንደዚሁ ችግር አለ። የባድመንና የኤርትራ ጋር ጭቅጭቅ በነበረ ጊዜ እናስታውሳለን። ሰነዶቹ ሁሉ ስላልነበሩ እንደገና ወደ ጣሊያኖችና ወደ እንግሊዞች ዴሊጌሽን መጣበረብን ሄደው መዛግብት ይዘው እንዲመጡና ያን ተጠንቶ እንደገና ለጠበቆቹ እንዲሰጥ እና አንዱ የተላከው ፕሮፌሰር ባህሩ ነው። ስለዚህ ለወሰኖቻችንም እንኳን ማስረጃ እኛ ቤት የለም፣ ከውጭ ነው የምንሰበስበው። ያ እነዛ ማስረጃዎች የጠፉ የአጼ ምኒልክ ቤተ መንግስት ውስጥ የተሰባሰቡት ሰነዶች በጀመር የነበረው ምስቅልቅል ነው። ሁለተኛ የመንግስት ትላልቅ አርካይቮች ብዙ ነገሮች የወደሙት በኢትዮጵያ አብዮት ነው። ሶስተኛ ደግሞ ከ83 ጀምሮ ባሉት አመት።
ፕሮፌሰሩ ያለፈውን ብቻ አይደለም የጽሑፍ ቅርሶች ግን ዛሬም ይጠፋሉ ይላሉ።
ይሄ እንግዲህ በፊት የነበሩትን ትላልቅ ጦርነቶች ሳንጠቅስ ነው። አሁን ለምሳሌ አጼ ቴዎድሮስ ከጎንደር አድባራት ጋር ተጣሉ እና የጎንደር አድባራትን ለመቅጣት ፈለጉ። አንዳንዶቹ መጽሐፍት አወጡና ራሳቸው ክምችት ውስጥ አስቀመጡት። ግን ቤተክርስቲያኖቹን ሲያቃጥሉ ብዙ ነገር እንደጠፋ መገመት ይቻላል። ስለዚህ ነገስታቱም ራሳቸው ያጠፋሉ፣ በኢማም አህመድ ጊዜ የነበሩት ይጠፋሉ፣ ወዘተ ወዘተ። ስለዚህ ብዙ ቅርስ የታሪክ የጽሑፍ ቅርስ ያላት ሀገር ናትም ቢባል በጣም ብዙ ለጽሑፍ ቅርስ አክብሮት እንደ ማህበረሰብ እንደ አገር ስለሌለን ብዙ ይጠፋል። አሁንም በቅርቡ በየጊዜው እየጠፋ ነው። በየወረዳው ብትሄዱ የወረዳ አርካይቭስ እየጠፉ ነው። የቀበሌ ማህበር አርካይቭስ አሁን ማግኘት ከባድ ነው። የደርግ ጊዜ የቀበሌ ማህበር እንዴት መሬት መጀመሪያ እንደተከፋፈሉ አሁን ላጥና ብትሉ አርካይቡን አታገኙትም፣ ጠፍቷል።
ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ አጻጻፍ እድገቱና ተግዳሮቱ በሚል ርዕስ ሰፊ የመነሻ ሀሳብ ባቀረቡበት በዚህ መድረክ ላይ የተገኙ ታዳሚዎች የተለያዩ ጥያቄዎችንና ሀሳቦችን ሰንዝረው ውይይት ተካሂዶባቸዋል። የታሪክ ተመራማሪዎቹ በአጽንኦት እንደገለጹት ለታሪክ ምርምርና ጥናት ዘርፉ ለሌሎች የጥናት መስኮች የሚደረገውን ያህል የገንዘብ ድጋፍ ስለማይደረግ የታሪክ ጥናት በአገሪቱ በእጅጉ ተጎድቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። የኦሮሚያ ልማት ማህበር ኦልማ ምስራቅ ወለጋ ጽህፈት ቤት በጉቶ ጊዳ ወረዳ ሁለት ትምህርት ቤቶች ውስጥ ለሚማሩ ሴት ተማሪዎች የንጽህና መጠበቂያ ቁሳቁሶችን አበረከትኩ አለ። ተማሪዎቹ ከዚህ ቀደም የወር አበባቸው ሲመጣ ከሶስት ቀን እስከ አምስት ቀን ከትምህርታቸው ይቀሩ ነበርም ብሏል። የኦልማ ምስራቅ ወለጋ አስተባባሪ ከተማሪዎቹ መካከል ያነጋገርናቸው ተማሪዎች ድጋፉ በሌሎች ትምህርት ቤቶችም ሊደረግ ይገባል ብለዋል። ናኮር መልካ ተጨማሪ አለው።
የኦሮሚያ ልማት ማህበር ኦልማ ምስራቅ ወለጋ አስተባባሪ አቶ ጋዲሳ ፈቃዱ ከአንድ ግብረሰናይ ከሆነ ድርጅት ጋር በመሆን ድጋፉን በማድረግ ላይ እንደሚገኝ ተናግረዋል። በምስራቅ ወለጋ ጉቶ ጊዳ የሚገኙ ሁለት የአንደኛ ደረጃ ትምህርት ቤት ውስጥ የሚማሩ እድሜያቸው ከ12 ዓመት በላይ የሆኑ ሴት ተማሪዎች ተጠቃሚ መሆናቸውን ተናግረዋል። አቶ ጋዲሳ
ይህንንም ምንድን ነው ያደረግነው? አንድ የንጽህና መጠበቂያ ብለን አንድ ፓኬጅ አዘጋጅተናል። እሱም ሞደስ የምንለው በሃይጂን ፓድ፣ ፓንትና ሳሙና እንዲሁም ደግሞ ይህንን አገልግሎት የሚያገኙበት አንድ ክላስ ከዛ ትምህርት ቤት ውስጥ አንድ ሰፓሬት የሆነ ክላስ ፕራይቬት የሆነ ክላስ አዘጋጅተናል ማለት ነው። ከትምህርት ቤቱ ጋር ተነጋግረን በዚሁ መሰረት ወደ 20 ፓክ 528 የሚሆኑ የሃይጂን ፓዶችን ለአንድ ለመጀመሪያ ዙር ሰጥተናቸዋል። ሳሙና ወደ 200 አቅርበንላቸው መቶ አቅርበናል ማለት ነው። እና በዚሁ መሰረት እስካሁን ባለን ሪፖርት በየትምህርት ቤቱ መቶ የሚጠጉ ተማሪዎች ተጠቅመውበታል። ለወደፊቱም ደግሞ አሁን የተማርነው ነገር ምንድን ነው? ታጥቦ ድጋሚ ማገልገል የሚችሉት ስላሉ በዛም ለመተካት እያሰብን ነው ያለ ነው እና ነገር ግን ይሄ ፕሮጀክት እንግዲህ ዘላቂ አይደለም። የሆነ ነገር አስተምሮ ነው የሚወጣው። ያንንም ለማስቀጠል ስራ እየሰራን ነው ማለት ነው። እዛ ላይ እንደ አንድ ጥሩ ነገር የወሰን ነው ምንድን ነው፣ ወረዳው ይህንን ነገር እኮ እኛ እንችል ነበረ፣ በጀት ሲከፋፈል ለትምህርት ቤቶች የተወሰነ ብር በዚህ ረገድ ብንይዝላቸው ማስቀጠል እንችል ነበር የሚል ነገር ለሰን ትምህርት ወስዷል ማለት ነው እና ይህን እንደ ጥሩ ስኬት ነው የምንወስድ።
እንደ ኦሮሚያም ሆነ እንደ ሀገር የሴት ተማሪዎች ተሳትፎ ከአንደኛ ደረጃ በኋላ እየቀነሰ ከሚመጣበት ችግር አንዱ በወር አበባቸው ጊዜ ከትምህርት ቤት መቅረትና በዛው ማቋረጥ ነው ያሉት አስተባባሪው፣ ይህንን ድጋፍ እንዲሰጡ ካነሳሷቸው ምክንያቶች መካከልም አብራርተዋል።
ለየት ያለ ኬዝ ስቴዲ ወይ ደግሞ አንድ ታሪክ አጋጥሞ ነበር ማለት ነው በደረግነው ጥናት ውስጥ። እሱ ምንድን ነው፣ አንድ ተማሪ ትምህርት ላይ ያለች የወር አበባ ይመጣባታል። እቺ ልጅ ሩጣ ለአስተማሪዋ ትነግራለች። አስተማሪዋም ምንድን ነው ያደረገችው፣ ለራሷ ከነበራት ሞደስ አንዱን ትሰጣታለች። ስትሰጣት ግን ልጅቷ ፓንት አልነበራትም። ይሄ በጣም አስደንጋጭ ነበረ እና ወዲያው እዛው አካባቢ ጨርቆችን ቆራርጦ ነው ያሰሩላት እና ይሄ በጣም ተቺንግ ታሪክ ብለን ነው የወሰን ነው እና አትሊስት ለኬዝ ኦፍ ኢመርጀንሲ የሚሆን ፓንት እዛ ትምህርት ቤት ውስጥ ቢቀመጥ እንደዚህ አይነት ልጆችን ተጠቃሚ ያደርጋል ከሚለው ጥናት የተነሳ ነው ማለት ነው።
የሴት ተማሪዎቹ የገንዘብ ቁጠባ ባህልም እንዲዳብር ያደረግን ነው ያሉትን እንዲገልጻሉ።
ቁጠባ ለትምህርት የሚል አንድ ፕሮግራም አካተናል ማለት ነው። እሱ ምንድን ነው? ከዝቅተኛ ቤተሰብ ደረጃ የመጡ ልጆችን ከትምህርት ኮሚቴው ከቤተሰብ ኮሚቴ ጋር ተወያይተን ለይተን ከነዚህ ሁለቱ ትምህርት ቤቶች ውስጥ 150 በአጠቃላይ 300 ልጆችን ለይተን የቁጠባ ባህል እንዲያዳብሩ ቤተሰቦቻቸውን ጠርተን ከነሱ ጋር ተወያይተን ካላቸው ነገር ላይ እንዲቆጥቡ ቃል አስገብተናል። ይህ ደግሞ ለማስጀመር ለእያንዳንዱ ተማሪ 250 ብር ለወጣቶች የሚልዩ ቁጠባ ኦሮሚያ ከስራ ባንክ ስላለው እዛ ላይ አፍስሰን ከፈትንላቸው። ከዚ ወደፊቱ ደግሞ እንከታተላለን። ተከታትለን ይህንን ነገር ደግሞ በትምህርት ቢሮ በኩል ሌሎች ትምህርት ቤቶች ላይም በማበረታታት ይሄ ነገር ይስፋፋል የሚል እቅድ ይዘን እየሰራን ያለ ነው ማለት ነው።
የወር አበባ ንጽህና መጠበቂያ ከተበረከተላቸውና የሚያገኙትን ገንዘብ በባንክ መቆጠብ ከጀመሩ የሉጎ አንደኛ ደረጃ ሴት ተማሪዎች መካከል ሁለቱን በስልክ አናግሬ ነበር። ጫልቱ ኪትላ እባላለሁ። እነ መምህር ትምህርት ነሽና መምህር ጋር አዲስ ያደረጉልን ድጋፍ አንደኛ ሞዴስ ገዙልን፣ የውስጥ ሱሪ ገዙልን። የወር አበባችን በመጣ ጊዜ አፍረን ከትምህርት ቤት እንዳንቀር አድርገውናል። ሞዴስ የምንጠቀምበት ክፍል ለብቻ አዘጋጅተውልናል። ውሃና ሳሙናም እዛው ስላለ የወር አበባችን በመጣ ጊዜ ቶሎ ተጣጥበን ወደ ትምህርት ገበታችን ተመልሰን እንማራለን ማለት ነው። ይህንን እድል ስላገኘን በጣም ተደስተናል። ይህኔ እኮ ብዙ ሴት ተማሪዎች በሞዴስ እጦት ከትምህርት ቤት እየቀሩና ከትምህርታቸውም እየተስተጓጎሉ ይሆናል። ለእነሱም ለእኛ የተደረገው ቢደረግላቸው ላለው ጋዲሴ ተስፋ ይባላለው። የስምንተኛ ክፍል ተማሪ ነኝ። ከዚህ በፊት የወር አበባችን ሲመጣ አፍረን ለሶስት ወይም ደግሞ አምስት ቀናት ከትምህርት ቤት ስንቀር ነበር። ይህም በውጤታችን ላይ ከፍተኛ ጉዳት ሲያመጣ ነበር። አሁን ግን ያለምንም ስጋት ትምህርታችንን መከታተል ጀምረናል። ቁጠባንም በተመለከተ ከዚህ ቀደም ቤተሰቦቻችን ጋር የምናስቀምጠውን ገንዘብ እናጠፋ ነበር። አሁን ግን በባንክ ስለሚቆጠብልን ከዚህ በኋላ ትምህርት ስንጨርስ ይጠቅመናል። ድጋፉ በሌሎች ትምህርት ቤቶች እንዲቀጥልና የሴት ተማሪዎች የትምህርት ተሳትፎ እንዲቀጥልና የገንዘብ እጥረትም በትምህርታቸውም ሆነ በኑሯቸው እንቅፋት እንዳይሆን ከባለድርሻ አካላት ጋር እንሰራለን ብለዋል የኦልማ ምስራቅ ወለጋ አስተባባሪ አቶ ጋዲስ አፈቃዱ። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። ዴስቲኒ ኢትዮጵያ በተሰኘው መርሃ ግብር የተሳተፉ 14 የፖለቲካ ፓርቲ አባላትና ሌሎች የማህበረሰብ መሪዎች መካከል ወይዘሮ ፍሬያለም ሽባባው አንዷ ናቸው። ወይዘሮ ፍሬያለም ለልጆች የምግብ መብት ተሟጋች ናቸው። በዚህ ስራቸው የተነሳም ዴስቲኒ ኢትዮጵያ በሚስጥር ከመለመላቸው 50 ሰዎች መካከልም አንዷ ሆነዋል። መለስካቸው አምሃን ያነጋገራቸው አንድ ላይ ስትሰባሰቡ ፍርሃቱ እንዴት ለቀቀላችሁ በሚል ለቀረበላቸው ጥያቄ መልስ ከሚሰጡበት ነው የሚጀምረው።
ፍርሃቱ የለቀቀን ደጋግመን ስንገናኝ ሁሉም ሰዎች የሚያገናኝን ነገር ሰው መሆናችን መሆኑን አየን። ሰው መሆን አንድ አይነት ነው፣ ምንም እንትን የለውም። በቁርስ በምሳ በራት ውይይቶች ላይ በየቴብላችን ላይ በሚደረጉ በጠረጴዛ ዙሪያ የሚደረጉ ውይይቶች ላይ አብረን እንድንቀመጥ አሬንጅ ሲደረግ በደንብ ታስቦበት ነው ራሱ ቁርስ ምሳላት ላይ የምንቀመጠው። ዝም ብሎ መቀመጥ የለም እና እዛ ላይ ኢሹዎች ይመረጣሉ። እዛ ኢሹ ላይ ሁሉ ሰው አስተያየት እየሰጠ ምግብ ይበላል። እዛ ላይ ሰዎችን የበለጠ እያወቅናቸው ሄድን። እያወቅናቸው ስንሄድ የመጀመሪያው ሪያክሽን መደንገጥ ነው። የደነገጥ ነው ለካ እነዚህ ሰዎች እንደዚህ አይነት ናቸው። እኛ የነበረን ስዕልና እነሱ ሆነው ያገኘናቸው ነገር ፈጽሞ ልዩነት ስለሌለ በሱ በመደነቅ ትንሽ ጊዜ አጥፍተናል። ሳናውቃቸው ሀገራችን ለካ በዚህ አይነት ስለ ብዙ ነገሮች ያለን ግምት የተሳሳተ ነው ማለት ነው። በርቀት በምናውቃቸው ጉዳዮች ላይ ጠጋ ብለን ማየት አለብን እያል እንዲሁ የመጀመሪያው እነሱን እያወቅናቸው ስንሄድ የነበረን እንትን ደስታ ነበር። ተስፋ፣ ደስታ እንደው ችግሩስ ባይፈታ ሁሉስ ቢቀጥል ሰው እንደዚህ መነጋገር ከቻለ አይበቃውም ወይ? ምንድን ነው ታዲያ ይሄ ነው የሚፈለገው የሚል በኋላ ደግሞ ሪል የሆኑ ጉዳዮች ላይ እያነሳን ስንነጋገር የሚሰጧቸው በሳል ሀሳቦች ያስደነግጡት ነበር በጣም እሱን እያየን እኛም ደግሞ አንዳንዴ እንደኛ አይነት ሰው ደግሞ ፕራክቲሽነር የሚባሉት ማለት ነው፣ በትክክል መሬት ላይ ያለውን ችግር የዕለት ዕለት የኑሮውን ሁኔታውን የሚያውቁ ሰዎች ሲኖሩ ዝም ብሎ ሀሳባዊ ነገር ላይ ብቻ ሰዎች እንዳይከራከሩ እንትኑን መሬት የማስነካት ጉዳዩን ቁም ነገሩን መሬት እንዲነካ የማድረግ ሚና ተጫውተናል። ልክ አጀንዳ ሴቲንግ የሚባለው እሱ ነው። እና እኛ አሁን ልክ በብዙ ውይይቶች መካከል ድንገት ተነስቶ ስለ ምግብ ማውራት ማለት ነው። በቃ ምግብ ለዘመናት ያልተፈታ ጥያቄ ነው ለኢትዮጵያ ሕዝብ። ስለዚህ እናንተ ሁላችሁም ስለ ምግብ አንዳችሁም አላነሳችሁም አሁን። ስለዚህ ምን አይነት ተቆርቋሪነት ነው እያወራችሁ ያላችሁት? እንደዚህ አይነት ጥያቄዎች ማለት ነው።
እስቲ በመርሃ ግብሩ መጨረሻ ላይ የተገኘውን ውጤት እንዴት ነው የሚመዝኑት?
በመርሃ ግብሩ መጨረሻ ላይ የተገኘው ውጤት በብዙ ደረጃ ነው የማየው። አንዱ እነዚህን አካላት ማቀራረብ በራሱ አቀራርቦ አንድ መድረክ ላይ ቁጭ ብለው ለህዝብ ሲታዩ ለመጀመሪያ ጊዜ ሰዎች በሀገራቸው ጉዳይ ላይ መፍትሄ እንደሚያገኙና ተስፋ እንዳለን እንደ ሀገር የፖለቲካ ልዩነቶች ሀገራችንን እንደማይበታትኑ ለጠብ እንደማይዳርገን ህዝቡ በተጨባጭ ስላየ ሰው እንቅልፍ ተኝቶ ነው ያደረው። ልክ ከዛን ቀን በኋላ የመጀመሪያው እሱ ነው የፖለቲካ ባህሉን የቀየረ። የፖለቲካ ባህላችን በቃ ትራንስፎርም አድርገነዋል የሚል መልእክት ያስተላለፍንበት ትልቅ መድረክ ነበር እሱ። እንግዲህ ዝርዝሩ እንዳለ ሆኖ ማለት ነው። የፖለቲካ ባህል ስንል ኮሚኒኬት የምናደርግበት ባህል ነው እሱ።
ስለዚህ ምን ግባባበት
እንዴ? ሰው እኮ ጉዳይ አይመረጥለትም። ራሱ ይጠቅመኛል ብሎ ያሰበውን ጉዳይ ሰው ሲያራምድ የሚያራምድበት ባህል ነው አሁን እኛን ሀገር ያስቸግረንና እሱን ትልቅ መልእክት አስተላልፏል። ልዩነቶች እንደተጠበቁ ሆነው እንደ ሰው ግን በሰላም መኖር እንችላለን፣ መነጋገር እንችላለን ነው። ሁለተኛው ለሀገራችን ክሮስ ከቲንግ ኢሹስ የሚባሉት ምንድን ናቸው? እነዚህ ዋና ጉዳዮች ለኢትዮጵያ ፖለቲካዊ ወደፊት እጣ ፈንታውን የሚወስኑት ለሚቀጥለው 20 ዓመት ሀገራችንን ወደ ፈለግነው ዳይሬክሽን መጀመሪያ የምንፈልገው ምንድን ነው? የምንፈልጋት ኢትዮጵያ ነው ራሱ ርሱ። የምንፈልገው ነገር ላይ ልዩነት የለንም ሁላችንም ማለት ነው።
መጨረሻ ላይ ይህን
ያው የምንፈልገው ነገር ላይ አንድ አይነት ነው ሁሉም ሰው የሚፈልገው የበለጸገች ኢትዮጵያ፣ ሁሉ ሰው የሚከበርባት ኢትዮጵያ፣ ህጻናት በስርዓት የሚያድጉባት ኢትዮጵያ፣ የዜጎች መብት የሚከበርበት ኢትዮጵያ ነው የሚፈልገው። ሁሉም አካላት የሚፈልጉት ይሄንን ነው።
በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። በትላንትናው ዕለት በቪኦኤ ከሌሎች አፍሪካውያን ወንድሞቻችን ጋር አገራችንን ወክለን የአውሮፓውያኑን 2020 በዓል አክብረናል። እነሱን ፎቶዎቻችን አይታችሁም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት ኤደን ገረመው ነበርኩ። ዝግጅታችንን በማቀናበል ደግሞ ሞክቢል ያቤሮ። እዚህ ላይ ጨርሰናል። መልካም ምሽት። I'm not afraid.
Con Radio Sagale Americati.